ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 15 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና። በማስከተልም ሰርጉን ተስካር እንበል ሲጠራ እንደሰት በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል ለዛሬ ቀረበውን አጥታ እናሰማለን። በማከታተልም ሌሎች ወቅታዊ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ አጥታዎችን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው በቅድሚያ ርዕሶቹ።
የወያኔ አገዛዝ የሳውዲውን አምባሳደር ባልታወቀ ምክንያት ወደ ሀገር መለሰ። ወያኔ የፖለቲካ እስረኞችን እፈታለሁ ይላል። በደቡብ አፍሪካ ታላቅ ሰላማዊ ሰልፍ ተካሄደ። ዝናብና አውሎ ነፋስ በኢትዮጵያ ከባድ ጉዳት አደረሰ። አይሲስ በሊቢያ ጥቃቱን እንደቀጠለ ነው። በናይጄሪያ ሰላማዊ ሰዎችን አፍኖ ወስዶ ካሳ መጠየቅ እየተለመደ መጥቷል። ዝርዝሩን እነሆ። የወያኔ አገዛዝ በሳውዲ አረቢያ አምባሳደር አድርጎ ሹሙን አሚን አብዱል ቃድርና የቆንስላ ኃላፊውን ውብሸት ደምሴን ያስጠራ መሆኑ ተነግሯል። ሁለቱ የወያኔ ሹማምንቶች የተጠሩበት ምክንያት ያልታወቀ ሲሆን ባለፈው ሳምንት የወያኔው ጠቅላይ ሚኒስትር ወደ ሳውዲ ተጉዞ በጠየቀው መሰረት የተወሰኑ እስረኞች የተፈቱ መሆናቸው መነገሩን ተከትሎ መሆኑ ታውቋል። ተፈተዋል ከተባሉት ሌላ በአሁን ወቅት በብዙ ሺህ የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ እስር ቤት ውስጥ መኖራቸው የሚታወቅ ሲሆን የሳውዲ መንግስት የጅምላ እስራቱን ባጧጧፈበት ወቅት በርካታ ኢትዮጵያውያን በኤምባሲው ላይ ቅሬታ ሲያሰሙ እንደነበር ይታወቃል። የሁለቱ ባለስልጣኖች አስቸኳይ መጠራት ከዚህ ጋር የተያያዘ ይሁን ሌላ የታወቀ ነገር የለም። ረቡዕ ግንቦት 15 ቀን 2010 በደቡብ አፍሪካ ጆሃንስበርግ በኢትዮጵያ ኮሚኒቲ አስተባባሪነት ደማቅ የሆነ ሰላማዊ ሰልፍ ተካሂዷል። የሰልፉ ዋና ዓላማ ባለፈው ወር በወያኔ ቅጥር ነፍሰ ገዳዮች ሕይወቱን ያጣው የታጋይ ገዛኸኝ ገብረ መስቀል ነብሮን ለመዘከርና በተለያዩና ተከታታይ በሆነ ቀናትም በግፍ ለተገደሉ ኢትዮጵያውያን አስመልክቶ የተዘጋጀ ነበር። በከፍተኛ ኢትዮጵያዊ ወኔና ስነ ስርዓት ባለፈው ወር የወደቀውን የገዛኸኝ ነብሮን ምስል እንዲሁም ወቅታዊ ሀገራዊ መፈክሮችን በመያዝ በአረንጓዴ ቢጫ ቀይ ሰንደቅ በደመቀ ሁኔታ የያዘው ሰልፈኛ የኢትዮጵያ የሥራ ማዕከል ከሆነው ጃቢ ተነስቶ በተለያየ መጓጓዣ በመጓዝ መድረሻውን ፕሪቶሪያ በሚገኘው የደቡብ አፍሪካ መስሪያ ቤት በመሄድ ጉዞውን በብዛት በመሆን ወደ ወያኔ ኤምባሲም አቅንቷል። የህዝብ አንድነትና ጥያቄን እንደ ሾክ የሚፈሩት የወያኔ ተወካዮች ኤምባሲውን በመስጋት በፖሊስ አሳጥረው ጠፍተዋል። ሰልፈኛው የሚፈልገውንና በኢትዮጵያ ስላለው ሁኔታ የተጻፈ ደብዳቤ ለደቡብ አፍሪካ መንግስት ባለስልጣኖች በማስረከብ የተለያዩ ወኔ ቀስቃሽ መፈክሮችን ተቃውሞችን በማሰማት ከሁለት ሰዓት ተኩል በላይ በመቆየት በሰላም ወደ ቤቱ ተመልሷል። የገዛኸኝ ነብሮ የአርባኛ ቀን መታሰቢያና የሐውልት ምረቃ በርካታ የሃይማኖት አባቶችና ኢትዮጵያን ኮሚኒቲ አባሎች በብዛት በመገኘት የፊታችን እሁድ እንደሚደረግም ታውቋል። ገዛኸኝ ገብረ መስቀልን ወንጀል ፈጻሚዎች በህግ በኩል የሚደረገው ውጤት በቅርቡ እንደሚገለጽ የኮሚኒቲ ሊቀመንበር አቶ ታምሩም ገልጸዋል። አቶ አንዳርጋቸው ጽጌ ሊፈታን የሚለው ዜና በአሁኑ ወቅት ጎላ ብሎ እየተወራ ይገኛል። ማክሰኞ ግንቦት 14 የወያኔው ጠቅላይ ሚኒስትር አብይ አህመድ ባደረገው ንግግር አንዳርጋቸው ጽጌ በቅርቡ እንደሚፈታም ተቆሟል። ይህንን ዜና ባለፈው እሁድ የግንቦት ሰባት መሪዎች ከሰጡት መግለጫ ያነጻጸሩ ወገኖች በወያኔና በድርጅቱ መሪዎች በኩል ቀደም ብሎ እየተካሄደ ስምምነት ላይ ሳይደረስ አይቀርም የሚል ግምት መደምደሚያ እየሰጡ ይገኛሉ። በተያያዘ ዜና ኬንያ ውስጥ ታስሮ በወያኔ ለወያኔ ከተሰጠ በኋላ ከአስር ዓመታት በላይ በስር ሲማቀቅ የነበረው ትውልድ ኢትዮጵያውያን የካናዳ ዜጋ የሆነው በሽር ማካተል የካናዳ መንግስት እንደ ዜጋው ቆጥሮ የመታሰሩ ሁኔታ በደንብ እንዳልተከታተለና እንዳልተከራከረለት ገልጾ ጉዳዩን ገለልተኛ አካል እንዲያጣራው ጥያቄም አቅርቧል። ቀደም ብሎ በስልጣን ላይ የነበሩት የካናዳ ጠቅላይ ሚኒስትር የግለሰቡን ጉዳይ እንዲከታተሉት ተጠይቀው ፈቃደኝነታቸውን ያላሳዩ ሲሆን ያሁኑ ጠቅላይ ሚኒስትር በጉዳዩ ጣልቃ በመግባቱ ግለሰቡ ሊለቀቅ ችሏልም ተብሏል። ሰሞኑን በደቡብ ምስራቅ ኢትዮጵያ ሲጥል የነበረው ነፋስ የቀላቀለ ዝናብ ወደ መካከለኛው ምዕራብና በከፊል ሰሜን ኢትዮጵያ መዛበቱን በመግለጽ ያገኘውን የአየር ጠባይ መረጃ መሰረት በማድረግ የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ መስሪያ ቤት መግለጫ አውጥቷል። መካከለኛና ከፍተኛ መጠን ያለው ዝናብ የሚዘንብባቸው አካባቢዎች ሰሜንና ደቡብ ወሎ፣ ደቡብና ሰሜን ጎንደር፣ ባህር ዳር ዙሪያ፣ በምዕራብና ምስራቅ ጎጃም አዊ፣ የቤንሻንጉል ጉሙዝ አካባቢ፣ ጋምቤላ፣ አርሲ፣ ባሌ፣ ቦረና፣ ጉጂ፣ ምስራቅ ሰሜንና ምዕራብ ሸዋ፣ ምስራቅና ምዕራብ ሐረርጌ፣ የደቡብ የሶማሌ፣ የትግራይና የአፋር አካባቢዎች እንዲሁም አዲስ አበባ፣ ድሬዳዋና ሐረር ከተሞች ናቸው። የዝናቡ መጠን ለበልግና ለመኸር አዝርት ምቹ ሁኔታ እንደሚፈጥር የተገመተ ቢሆንም በተለይ በወንዞች አካባቢ ሊከሰት የሚችለው ከፍተኛ መጠን ያለው ጎርፍ በሰው ሕይወት፣ በንብረትና በእንስሳት ላይ ጉዳት ሊያስከትል ይችላል የሚል ስጋትን ፈጥሯል። የሰሞኑ ዝናብ በሶማሊያ አካባቢ ብቻ 313,000 ሰዎችን ያጠቃ ሲሆን 31,000 የሚሆኑ ቤተሰቦችን ያፈናቀለ መሆኑ ተነግሯል። በሶማሊላንድም ከ50 የበለጡ ሰዎች በጎርፍ አደጋ የሞቱ መሆናቸው ታውቋል።
የሱዳኑ የበሽር አገዛዝ ኢኮኖሚ ፍርክስክሱ እየወጣ የኑሮ ውድነት እያሻቀበና ቤንዚንም ጠፍቶ ሁለገቡ ችግር ባየለበት ሁኔታ በሽር በፖለቲካው መስክ እንደ ፌንጣ እዚህ እዚያ መዝገሉ ጠልፎ ሳይጥለው አይቀርም ሲሉ ታዛቢዎች ተችተዋል። ቁርጥ አርጎ ከነ ሳውዲ ጋር ያበረ ቢመስልም ከ2 ቢሊዮን ዶላር በላይ በሱዳን ካስገባችው ካታር ጋር ያለውም ግንኙነት አሁንም እንደቀጠለ ሲሆን የቀይ ባህርን ሱአኪን ወደብን ለቱርክና ለካታር አሁንም እንደሰጠ መሆኑ መረሳት የለበትም ተብሏል። አሜሪካ በሱዳን ላይ የጫነችውን ማዕቀብ ብታላላም በሽር አሜሪካ ልታስወግደኝ ታሴራለች በሚል ጥርጣሬው የአሜሪካ መሳሪያዎች ናቸው ያላቸውን የውጭ ጉዳይ ሚኒስትሩን ኢብራሂም ጋንዱርን፣ የደህንነትና ጸጥታ ኃላፊውን መሐመድ ኦታንና ጀነራል ኤልማድ አልዲን አዳዊን ከቦታቸው አባሯል። የተፈጠረ ያለው ቀውስ በሽርን ለውድቀት እየደረገው ነው ያሉ ክፍሎች ይህም የአካባቢውን ሁኔታ ወደ ሌላ ቀውስ ማምራት ብቻ ሳይሆን በወያኔም ላይ ከባድ ተጽዕኖ ሊኖረው እንደሚችል ጠቁመዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ባለስልጣኖች የበሽር መንግስት የስደተኞችን የሰፈራ ፕሮግራም በሙስናና ጉቦ ተጠቅሞ አዛብቶታል ሲሉ ዘግበዋል። ወያኔ የራሱን አባላትና ደጋፊዎች በጉቦ ተጠቅሞ ከሱዳን ወደ ውጭ አገሮች ያሰፈረ መሆኑን ስደተኞች ሲገልጹት የቆየ ሲሆን ራሱ የተባበሩት መንግስታት የስደተኛ ኮሚሽን ሰራተኞችም ቢሆኑ ከወያኔ ባለስልጣኖችና ኤምባሲም ጋር እንደሚሰሩ ከዚህ ቀደም የተጋለጠ ጉዳይ ነው። በሱዳን ያሉ ስደተኞች ሁኔታው አስከፊ በመሆኑ በሰፈራ ወደ ውጭ መወሰዳቸው ይገባል ሲባል ካናዳና ሌሎችም አገሮች አቀኛ ስደተኞችን በሰፈራ እንዲወስዱ ግፊት ሊደረግባቸው ይገባል ሲሉ ታዛቢዎች አሳስበዋል።
በምስራቅ ሊቢያ መኪና ላይ የተጫነ ቦምብ ፈንድቶ 2 የጸጥታ ኃይል አባላትን የገደለ መሆኑን ተነግሯል። አደጋው የደረሰው ማክሰኞ ግንቦት 14 ቀን ሲሆን በቤንጋዚ ከተማ የምዕራብ መግቢያ በር ላይ መሆኑን ታውቋል። አይሲስ የተባለው ቡድን ለጥቃት ኃላፊነቱን ወስዷል። ከሁለት ዓመት በፊት ከተማዋ በፊልድ ማርሻል ከሊፋ ሂፍተር በሚመራው የሚሊሻ ሰራዊት ቁጥጥር መሆኗ ይታወቃል። በሊቢያ ሰሜን ምስራቅ ግዛት አውጂላ በተባለችው ከተማ የአይሲስ አሸባሪዎች ለመሳሳይ ጥቃት ፈጽመው ጉዳት ያደረሱ መሆናቸው ሲታወቅ አንድ የፖሊስ መኮንን አፍነው የወሰዱ መሆናቸው ተሰምቷል። በናይጄሪያ በ48 ሰዓት ውስጥ 45 ሰዎች በታጠቁ ሰዎች ተጠልፈው የተወሰዱ መሆናቸው ተነገረ። ጠለፋው የተካሄደው ካዱና በሚባለው ግዛት ውስጥ ሲሆን ከተጠለፉት መካከል ሴቶችና ሕፃናት እንደሚገኙበትም ተነግሯል። ከቅርብ ጊዜ ወዲህ በናይጄሪያ የታጠቁ ኃይሎች ዜጎችን እየጠለፉ ካሳ መጠየቅ እየተለመደ የመጣ መሆኑ የአካባቢውን ሁኔታ በቅርብ የሚከታተሉ ወገኖች ገልጸዋል። ማክሰኞ ዛሙፋር በተባለው ግዛት የአካባቢው ባለስልጣን የሆነ ግለሰብ ሚስትና 6 ልጆች ተጠልፈው ፖሊሶች ፍለጋ ላይ መሆናቸው ተነግሯል። የናይጄሪያ መንግስት ጠልፈውን ለማስቆም ምንም እርምጃ ባለመውሰዱ ዜጎች እየተማረሩ ይገኛሉ። በመጨረሻም በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ በሽታ በአካባቢው ሀገሮች በመስፋፋቱ ድል ከፍተኛ መሆኑን ያለም የጤና ድርጅት ገለጸ። የድርጅቱ ያስቸኳይ ጊዜ ጅግጅነት ኃላፊ ሚስተር ፒተር ሳላማ ጄኔቫ ውስጥ በተደረገ ስብሰባ ላይ እንደገለጹት የሚቀጥሉት ሳምንታት በሽታው ምን ያህል ሊስፋፋ እንደሚችል ወይም እኛ ምን ያህል ልንቆጣጠር እንደምንችል የምንታወቅበት ነው ብለዋል። በኮንጎ እስካሁን ድረስ 58 ሰዎች በበሽታው መያዛቸው ሲነገር 27 ሰዎች መሞታቸውም ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሰርጉን ተዝካር አንበል ሲጠራ እንደፈት ተጨባጭ ሁኔታ ከአንደምታው መገንዘብ መቻል ችሎታ ነው። ከከፋ ስህተትና ድምዳሜ የሚያድናል። አንዳንድ ሰዎች ሁሉ የሚጨልምባቸዋል። የሁኔታን ሁሉ ገብገጽታ ማየት ይሳናቸውና ያንድ ጎንዮሽ ድምዳሜ ላይ ይደርሳሉ። ሰርጉን ተዝካር ዲሉ ይቃጣቸዋል ማለት ነው። ሁኔታዎች ተደበላልቀውና ግራ አጋቢ ሆነው ባለበትም ሊጣሩ ሊበራዩ ከቻሉ እሰየው እንጂ ምሬት ቦታ የለውም። ዲያብሎስ ሰይጣንነቱን በይፋ አምኖ ከተገሸረ ምን ገዶን? ያለው ሁኔታ ብዙ ጥራትን እያመጣ ነው። ጥራት ከተገኘ ደግሞ ችግርን አውቆ መፍትሄውን በተገቢው መንገድ መፈለግ ይቻላል። ችግሩ ውዥንብር ሰፍኖ ከቀጠለ ብቻ ነው። ወያኔ ውዥንብርን አስፍኖ የትግሬ የበላይነቱን ጠብቆ ዘረኝነቱን ተንከባክቦ በዚህ በዚያ ጭምብል ተጠቅሞ ሊገዛ ይመኛል። ቢያንስ 28 ዓመት ቆይቷልና ሌላ 50 ዓመት ለምን አልጨምርም ባይ አረመኔ ቡድን ነው። ይህን እውን ለማድረግ የማይፈነቅለው ድንጋይ የለም። ጌቶቹ ባዳንም ይረዱታል። ወያኔ በቀጣይ እና ህብረትን ባሳየ የህዝብ አመጽ ወደ ውድቀቱ ማምራቱን ከተገነዘበ በኋላ በአሸናፊነት ለመውጣት ከአዋጅና ኃይል ባሻገር ህዝብን ከፋፍሎ እርስ በርስ ማፋጀትን ስራዬ ብሎ ተያይዞና በእቅድ የያዘውን ጸረ አማራ ዘመቻ አስፋፍቶ እነሆ የጋራ ትግሉን አቀዝቅዟል። በተወሰደ ደረጃ አዲሱ ጠቅላይ ሚኒስትር የወያኔ ሴራ ነው የምንለው አለምክንያት አይደለም። ሶማሌና ኦሮሞን ጸረ አማራ እርምጃዎች በየቦታው ኮማንድ ፖስት አፈና ኑሯችንን ገላጭ ይሆኖ ገለባና ምታት ዴሞክራሲን ባፉ የሚቆላልን ተሰይሞ ቢያንስ የተወሰኑትን አወናብዶ ይገኛል። ይህም በራሱ ተዝካር ቢመስልም አውንታዊ ገጽታ አለው። እነማን ለባንዳነት ዝግጁ እንደሆኑ አጋልጦልናል። ወያኔ ወደ መውደቂያው መደረሱን አረጋግጠልናል። ማን ለኢትዮጵያ ማን ለጥቅሙ ለሆዱ እንደቆመ በስፋት ለማወቅም ችለናል። በዛሬው ዕለት ቀደም የኦነግ አመራር የነበሩ አምስት ሰዎች ከወያኔ ጋር ተደራድረው አዲስ አበባ ይደርሳሉ። ከነዚህ ቢያንስ ሁለቱ በህዝብ ፍጅትና ቀይ ሽብር ወንጀል ለፍርድ መቅረብ ያለባቸው የአሶሳ አርባጉጉ በደኖ ተጠያቂዎች መሆናቸው ይታወቃል። ወያኔ እነኚህን ድጋፍ አልባ ግለሰቦች በድርጅት ስም ነጥሎ ከጉያው ማስገባቱ መጥፎ ቢመስልም ጥሩ ነው። እንኳን ጥርግ ብለው ለይቶላቸው ሄዱልን። የተቃዋሚውን ጎራ ሲያቆሽሹ የቆዩ ናቸውና ጎራው እንዲህ እየጸዳ ከሄደ እንጠቀማለን እንጂ አንጎዳም። የለየላቸው ዘረኞችና የወያኔ አጋሮች ቦታቸው በተቃዋሚው ሰፈር ሳይሆን ከወያኔ ጉያ ነው። ሌሎችም እነዚህን ሊከተሉ ጭራቸውን መቁላት የጀመሩና አዋጁ ከተነሳልን እገሌ ከተለቀቀልን እንመጣለን ሲሉ በመደመጥ ላይ ናቸው። ግልግል ነበር ቢሄዱልን። ተቃዋሚውን ጎራ የጎዱና ያሳፈሩት ሁሉ ወደ ወያኔ መሄዳቸው ተስካር ሳይሆን ሰርግ ነው። መድረኩ ጠራልን ማለት ነው። በ1983 ዓመተ ምህረት ከወያኔና ሻዕቢያ ጎን ቆመው እንደነበር እኛ አረሳንም። ምን ፈየዱ? ፈረጠጡ ወይም በውጡልን ወጡ እንጂ። ለብዙዎች አስገራሚ ሆኖ የሚገኘው ግን ተቃዋሚ ነን ብለው ያውም ከሩቁ ምን እንደሚያስፈራቸውና እጅ እንደሚያሰጣቸው ነው። ወያኔ ከመሰሎቹ ጋር እንደገና ቢተቃቀፍ ሰፊ መሰረት አገኘው ምርጫ አደረቁ ወዘተ ሊል ባለው እቅድ ቢወራጭ ከውድቀቱ አሁንም መዳን አይችልም። የህዝብ አመጽ የሚቀጣቸውን ቁጥር ያበዛል እንጂ። ህዝብ ለተነሳበት ግብ ትግሉን አምሮ ከቀጠለ መቀጠሉም አይቀርምና ውድቀት ከወያኔ ጋር ትገናኛለች። ጸረ አማራ የሆኑት ግለሰቦችና ቡድኖች ከወያኔ ለመተቃቀፍ በመቸኮል ራሳቸውን ለውጥ መጣ በሚል አታለው ሐሰት መሆኑን ያውቁታልና ዘረኝነት መቀጠሉንም ፈላጊም ናቸውና ወደ ወያኔ ቢበሩ የምንጠብቀው ሲሆን፣ ኢትዮጵያዊ ነን ባዮች ቡድኖች ግን ኢትዮጵያ እየተጠቃች አማራው እየተፈጀ እየደማ ባለበት በአሁኑ ሁኔታ እንዴትስ ለውጥ መጣ ብለው ሊከዱ ቸኮሉ የሚለው ጥያቄ መነሳቱ አይቀሬ ይሆናል። አዲስ ሹም መጣ ከተባለ ወዲህ ብዙ ሺህ የአማራ ተወላጅ ተፈናቅሏል፣ ብዙዎችም ተገድለዋል። ጸረ አማራው የወያኔና መሰሎቹ ዘመቻ ተጧጥፏል። የምን ለውጥ? የነበረው ቀጠለ፣ ተስፋፋ፣ በዛ እንጂ። ለዚህ ጸረ አማራ ጥቃት መልሱ የተፈናቀሉትን መርዳትና ከንፈር መጠጣ አለመሆኑ ግልጽ ነው። የተፈናቀሉ ወገኖችን መርዳት ተገቢ ነው። ዋናው ተልእኮ ግን አማራው ከጥቃት ራሱን እንዲከላከል ማድረጉ ነው። ጸረ ወያኔውን ትግል ማጧጧፍ ነው። በአማራው ስም ህብረት መሰረት ተደራጀን ብለው ገንዘብ የሚሰበስቡ ቡድኖች በባዕድ አገራት በርክተዋል። ግን ይህን ረዱ ይህን ፈየዱ ሲባል ሰምተን አናውቅም። ብረት ያነሱትንም በቁሳቁስ መድኃኒት ወዘተ ተጋግዘን እንርዳ ሲባልም ጆሮ ዳባ ልበስ እንዳሉ አሉ። ገበናቸውንም ስለምናጋልጥባቸው የሌባ አይነ ደረቅ እንዲሉ ተገልብጠው ጸረ አማራ ሊሉን አፋቸውን ሲከፍቱ ታዝበናል። ወያኔ በስልጣን እስከቀጠለ አዲስ ጠቅላይ ሚኒስትር ተሾመ አልተሾመ፣ አጃቢ ዘረኞችና ባንዳዎች ከጎኑ መጡ አልመጡ፣ ጸረ ኢትዮጵያ በአጠቃላይ ጸረ አማራ በተለይ እርምጃዎችና ዘመቻዎች መቀጠላቸው የሚጠበቅ ነው። ይህን አለመገንዘብ ወንጀል ቢባል ሲያንሰው ነው። በባዶ ቃል ምግብ የዴሞክራሲ መብት ረሃብ አይወገድም። ቃል ሆድን አይሞላም። የወያኔና ጨፍሮቹ ቃልም ሊያንገሸግሽ እጅጅ ሽቅብ ሽቅብ ሊል ይገባዋል። ወደ ወያኔ ለመጠቃለል ተሰብስቦና በሰንደቅ ዓላማ ተጠቅሎ ኢትዮጵያ ኢትዮጵያ ብሎ ማቅራራት ከንቱ ነው። ያሳፍራል ብንልም ትክክል ነው። ነገ ኢትዮጵያ ይህን ሁሉ ክህደት በታሪክ ለታሪክ ታወግዛለች። አዛውንት ነጋሪት ጎስመው ፈሪ ተለይ ይሉ ነበር። አሁን የደረስንበት ሁኔታ ፈሪም ባንዳም ራቅ ተለየን የሚል በመሆኑ አዲስ ሹም መምጣቱ በአንድ በኩል በየጎራው ተደብቆ የነበረውን ከሃዲ በማጋለጥ ጠቅሟል። አዲሱ ሹም ከሞተው የወያኔ ቁንጮ በባሰ ግብዝና ምናልባትም አስቂኝ ሆኖ በመታየት ላይ ነው። ትንግርት የነበረው ንጉሥ የሚሆን ምርጥ መሆኑን ነግሮናል። ለንግስ ወጪ እንገደድ ይሆን? ሁለቱም ጠቅላይ ሚኒስትሮች ከሆነ ሃይማኖት መሆናቸው ባያሳስበንም ሃይማኖት ግን ወደ ፖለቲካ ተደባልቆ ራዕይ ታየን ባዮች ገዢዎች ባይሆኑም እንመርጣለን። ለብዙ ሺህ ተፈናቃዮች ጆሮ ያልሰጠ የሆነ ቦታ ሄዶ ለእገሊት በሚሊዮን ረዳ የሚባለው አይጥመንም። ስንቱ አማራ በደኖን እናስታውሰው በየጉድጓድ ተጥሎ ባለበት በሊቢያ በተገደሉት ትዝታ ለመነገድ መነሳት አሳፋሪ ነው። በዚህ ሁሉ ልንደናገር መጠበቅ የለበትም ብንልም ወያኔ ሊያሻሽጥ መከተሉን ቢያንስ በየድረገጾቻቸውና ህብረተሰባዊ መገናኛዎች የሚያካሂዱትን ዘመቻ መገንዘብ እንችላለን። ወያኔ ስልጣን ከያዘ ብቻ ሳይሆን ከተመሰረተ ጀምሮ ማሩን አምሮ ወተቱን አጥቆሮ የቆየ ቡድን ነው። ፀረ ኢትዮጵያ መርገም ደግመን እንዳልነው በመጨረሻው ሊቀየር ለኢትዮጵያ ደግ ሊያስብ ሊሰራ የሚችል የሚፈልግም አይደለም። በሰላምም ከስልጣን የሚወርድ አለመሆኑ ግልጽ ነው። 28 ዓመት በቃኝ የዘረፍኩት ይበቃኛል ደም ማፍሰሱ ሰለቸኝ ይላል ብለው የሚጠብቁ ላማለኝ በሰማዮች ግን አሁንም አሉ። አገር ሲቀሙ ማየት የተሳናቸው ማለት ነው። በተጨባጭ ይህ ነው የሚባል ለህዝብና ለሀገር የሚበጅ እርምጃ ተወስዶ ሳናይ በይሆናል ምርቃና መታገል ያለብንን ቡድን ጊዜና ፋታ ከሰጠነው ጥፋቱ የራሳችን ይሆናል። ህዝብ ደግሞ ነቅቷልና ስህተቱን እንዲደግም መጠበቅ የለበትም እንላለን። የፈተናውን ከባድነት አላጣነውም። ተጻራሪ ሆነው የተሰለፉብን ኃይሎችና ድርባዎች ጡንቻ አላቸው። ግን ህዝብ ተባብሮ የጀመረውን ትግል ከቀጠለ ኃይሉ ማንንም አይመክተውም። ተፈናቃይ የኔ ቢጤው ሳይሆን እነሱ ይሆናሉ። የሩጥ ፈርጥጥ አዋጃቸውን ጥሩምባቸውንም የምንሰማው ይሆናል። ኃይል የህዝብ ብቻ ነው። ትግላችን ሳይቋረጥ ይፋፋም። የህዝብ ዋስትና ትግሉ ነው። ጎራችን ይጽዳ።
ታሪክም ነሳችን በባንዳ ቦሾ ተቃዋሚ ይህም ወንበር ለማኝ አዲስ ባላጥማዳ ያም ያረጀ አፈጀ አስቀድሞ የከዳ አቅም ጉልበት የለሽ የማይሰራ ፋይዳ ልቡ የተበላበት በፈረንጆች ቡዳ እሰየም ተባለ ነጋሶ ሂዳዳ የነበር በሽታ ዘረኛና ባና ኮሾ ተቃዋሚ የጓያም ኩቶ ተደራደርኩላል ተጫንኩም ማለት ለቆታ ቀልቀሎ ስልቻ ስልቻ ለቆታ ቀልቀሎ ቀድሞም ገባኋላ ማ ከማማ ተሸሸ ባዛዥና ታዛዥ ኩርኩም ተቀብሎ በገዥና ተገዥ ተጠለጥ ተብሎ ከሰጋር በቅሎ ላይ ጉብን ዳለው ጌታ አሽከርከ ጥላት ይዞ እንደሚያንገላታ ይህ ነው መደራደር መላወት ፊርማ ድል በድል ሆን ያሉ ሚስጥረ በርጭማ አንዱ ካንዱ አይሻል ምድረ ዱዱም ዶማ ግፍም መከራ አጣቂ ገብቶ ከፋብላ ለአምባገነን ነዥ አውጭ ሬሳ በላ ከመሆኑ በስተቀር ደጋፊ ከለላ በህትመቱ ማከል ዜና ማሰራጫው በንጥረ ነገሩ የገንዘብ ማመንጫው በወታደሩ ኃይል በእስር ቤቶቹ ቁልፍ እንኳንስ ሊመክር በደጃፉ ሊያልፍ እንዳይሆን ተስማምቶ እጁና እግሩን ሰጥቶ ተፈራረም ኩላል በቅምና አበባ ኮሾ ተቃዋሚ ሆኖ ውጤት አልባ የምን ስምምነት ምን ይሉት ድርድር በዓይን የማይታይ በእጅ የማይዳሰስ የበርጭማው ጎስቋላው ገበሬ ቢያስብ ቢያሰላስል በባቄላ አባታ ቢተበስብ ቢያፍስ ቢቋጠር ቢፈታ የአገር የሚላባት የሞቶው ተነስቶ የአልበርት አንስታይ ዳግም ቢመራመር በፈጠረው ስብሰ ቤት ምርጭማው ጉዳይ ቢደመር ወያኔ ቢቀነስ ከኛ እኔ ቢባዛ በርጭማ ቢጋባት ፓርላማ በአራት ሁኔታ መሰረት ስሌቱ ኮሾ ተቃዋሚ መንበርከክ ብላ ጎንበስ አልቦ ነው እንዴ አንተ ያገር የሰውን ብኝን ተጣራ ግራዋና ከቴ ለውጠለው መራ ለቆታ ጠልቀሎ ስልቻ ስልቻ ለቆታ ጠልቀሎ ቀድሞም ገባኋላ ማ ከማ ተሽሎ በግብ ተጨቀየ በእብሪት ካበጠ እስካፍቂሙ ድረስ በነፍጥ ተናጠጠ አዛውን ወጣቱን ሕፃናት ተዋጠ ጉርሻ ከተጋራ ከተጨባበጠ አፍሮ አፍሮ እጁን ሰጥቶ ከጠላት ቤት ገብቶ ካየለው ጋር ቁሞ አብሮ ከበየነ ክደቱን ሳቅፎ ክቡር ጉምን ካዘገነ አንተ ያገሬ ሰው የጅረችውን ዜ ደምህን ባሞት ለውሰ እንዳዋዜ ደምህን በደምህ አጠቃቅ ብላ አማራጭ የለም ከአመፅ ሌላ አዎ መራራ ነው አንገት የሚያስቀል ቀልቀሎ ስልቻ ስልቻ ለቆታ ቋንቋው ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይል ችግሩን ላይፈታ የኮሾው ኮሾማ የጓያውን ኩቶ ደጅ ሲጠራ ከርሞ ቤተ መንግሥት ገብቶ ይጎነጫሉ ሲዞ ቆርጣል ጮማ ስብናውን ሽጦ ለስለስልቅ በርጭማ አንተ ያገሬ ሰው ዓይን አለ ተመልከት ዞር አለ ስማ በኢትዮጵያ ጎራ በኢትዮጵያ ማማ ኮሸን ተቃዋሚ ገራርፎ በሳማ አስጠብታው ባመጥ የጠጣውን እስኪ የበላውን ጮማ ኮሾ ተቃዋሚ ቀልቃቃ ስልቻ ስልቻ ለቁ ቋንቋው ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይ ላይ ችግሩን ላይ የኮሾው ኮሾማ የጓያውን ኩቶ ደጅ ጠና ከርሞ ቤተ መንግሥት ገብቶ ይጎነጫሉ ሲዘ ቆርጣል ጮማ ሰብናውን ሽጦ ለስንስቅ በርጭማ ኮሾ ተቃዋሚ
ድርጅት በጋራ መታገል ትብብር ህብረት ጊዜ ፈጅቶ የተጠራቀመውን የህዝብ ብሶት መሰረት አድርጎ ህዝባዊ አመጽ መነሳቱ የማይቀር ነው። የህዝብ አመጽ ሁሉም አቸናፊ ይሆናል ማለት ግን አይደለም። በየካቲት 66 ህዝብ በአመጹ ያገኘውን ድል በደርግ ተነጥቋል። ከአመጽ ወደ ምርጫ ስንመጣም የ1997ቱ ድል በወያኔ በጉልበት ተወስዷል። የግብጽ ህዝብ አመጽ በወታደሮች ከሽፏል። የባህሬንን ህዝብ አመጽ ሳውዲና አጋሮቿ አክሽፈውታል። ይህ እንዳይሆን ምን ጥንቃቄ መደረግ አለበት የሚለው ዛሬ ሊያሳስበን የሚገባ ጥያቄ ነው። የመጀመሪያው አስፈላጊው ሁኔታ መደራጀት ነው። ጠንካራ ማዕከል ያስፈልጋል። ይህ ባንድም ሆነ በርከት ባሉ ድርጅቶች ሊሟላ የሚገባው ቅድመ ሁኔታ ነው። ማዕከል ድርጅት መኖሩ አመጾቹ ተነጣጥለው እንዳይጠቁና ተቀናጅተው ቀጣይነት እንዲኖራቸው ያደርጋል። ካልተዋቀረና ካልተቀናጀ በተናጠል ይመታል። ዛሬ በአገራችን ብቅ ብቅ ያለውን የተቃውሞ እንቅስቃሴ ስናይ ተስፋፍቶና ሁሉንም የህብረተሰብ ክፍል አቅፎ መካሄድ ያለበትና ይህም እየተሞከረ ያለ ሁሉም ትግልን ማደፍረስና ማምከን ለማዳቸው የሆኑ ክፍሎች የለም፣ ይህ የህዝብ መነሳሳት የኛ ብቻ ነው ብለው መነፈስ ጀምረዋል። አማራ ማረድ ነው ባይጽንፈኞችን ገብተውበት ከነበረው የፍራት ጉድጓዳቸው ብቅ ብለው መድረክ ላይ እየጨፈሩ ናቸው። ጸረ ኢትዮጵያ መሆናቸውን ያረጋገጡ ክፍሎችን ራዲዮና የቴሌቪዥን ጊዜ ተሰጥቷቸው እየባረቁ ነው። የሚካሄደው ተቃውሞ የኔ መሬት ከሆነ ያው ከወያኔ አርሸሹ ዞር አሉ ሆኖ መገኘቱ መነገር ያለበት ነው። በደልና ግፍ ማፈናቀልና መሬት ንጥቂያ በክልል አልተወሰነም። አማራውም አኙዋኩም በንሻንጉሉም ወዘተ ሁሉም ደርሶበታል። በአጠቃላይም የወያኔ ዘረኛ አገዛዝ የማረው የህዝብ ክፍል የለም ማለት ይቻላል። ጸረ ወያኔ አመጽ የትግራይ ተወላጆችንም ሊያነሳሳ ሊያቀፍ የሚችልበት ጊዜም ሩቅ አይደለም። የግፉን ስርዓት ጎጥ ሳይለይ መታገል ሲገባ ትግሎችን በክልል አጥረውና ያውን በዋናው ጠላት ላይ ሳይሆን በፈረደበት አማራ ላይ ለመዝመት መጣር ኃላፊነት የጎደለው ጉዳይ ሆናል። አማራው ሲጠቃ ሌላው ይበለው ካለ፣ ኦሮሞ ሲነሳ ቀሪው ምን አገባኝ ካለ፣ ሙስሊሙ ሲቃወም ክርስቲያኑ ራሱን ካገለለ ወያኔ ነጥሎ ለማጥቃትና ለማሸነፍ ምንም የሚያዳግተው ነገር አይኖርም። ትግላችንም ብልጭ ድርግም እጣ ክፍል ሆኖ ይቀራል ማለት ነው። መደራጀት፣ መተሳሰር፣ ማበር በአሁኑ ወቅት ወሳኝነት አለው። ህብረትን የሚያላላና ትግልን ከአጋር የሚያርቅ አቋምን ቅስቀሳ ጎጂ መሆኑን ደጋግመን ማሳየት ያለብን አይመስለንም። አምቦ ሲነሳ ሰሜን ሸዋ ካጀበው፣ ጎንደር ሲያምጽ ሐረር ከተነሳ፣ ሁሉም ለኢትዮጵያ ብሎ በጋራ ሊታገል ከወሰነ አመጽ የወያኔ መጨረሻ የሚያበስር ሊሆን ይችላል። አሊያ ግን በግርግር ያን ጊዜ ያለፈበትን ግን ጥላ እውን እናደርጋለን ብሎ ማሰብ ለወያኔ ወፍጮ ባቄላ ማቅረብ እንጂ ጥቅም አይኖረውም። ኢትዮጵያን ለመገነጣጠል ሲመኙ የቆዩ ኃይሎች እጃቸውን በሀገራችን ጉዳይ ሊያስገቡ ሴራቸውን ቢጀምሩም የሚሆንላቸው አይሆንም። ወያኔ ከመጣበት ጥፋት እንዲድን አጋሮቹ አሁንም ሸብረክ የሚሉ ኃይሎችና ክፍሎችን በአዲስ መጠጋትና ማባበልም ጀምረዋል። ጠንካራ ኢትዮጵያዊ ህብረት እንዳይመሰርት ደንቃራ እያዘጋጁ ናቸው ማለት ይቻላል። ይህን ሁሉ ለመቋቋም መዘጋጀት አስፈላጊ ነው። መስዋዕት የሆኑትን ወጣቶችና ሌሎችንም የምንዘክረው ትግሉን በማቀዝቀዝ ወይም አቅጣጫ አዛንፎ በማስጠቃት ሳይሆን ህዝባዊ አመጹ የወያኔን አገዛዝ እንዲያነደው በማድረግ በዘረኛ አገዛዝ መቃብር ላይ ለዜጎቿ ሁሉ እኩልነትና ዴሞክራሲን የምታጎናጽፍ ኢትዮጵያን በመመስረት ነው። ወያኔ ይህ እንዳይሆን አጥብቆ እየታገለ ነው። ህዝብ ከህዝብ የሚያጣላ የሚያስፈራራ በራሪዎችንም እየበተነ ውዥንብር እየነዛ ነው። ነግ መስጊድ ቢያቃጥል፣ ቤተ ክርስቲያን ቢያጋይ፣ ቅጥረኞቹን ተጠቅመው አማራውን ኦሮሞውን ቢጨፈጨፍና ህዝብ እርስ በርሱ እንዲላኮስ ቢጠብቅ ማሳፈር ያስፈልጋል እንጂ ሰለባ መሆን የለብንም ማለት ነው። በህብረት ጥረት ላይ እንቅፋት የሚሆኑትንም ማሸነፊያ ጊዜ አሁን ነው። በጋራ ትግሉን ለመቅፋትም ሆነ በድህረ ወያኔም ወቅት ለሚፈጠሩ የተለያዩ ሁኔታዎች በጋራ መፍትሄ ለመሻት ሰፋ ያለና ጥልቀት ያለው ትብብር መፍጠር አስፈላጊና ወሳኝ ነው። የረባ ጥርስና ጡንቻ ያለው ህብረት እንዳይመሰረት ደካማ ቡድኖችን በማቋቋም ሆነ የእንሰል ስብስብን በመፍጠር በዚያው በድ ነው የሚቀሩና ለሰፊ ህብረት መፈጠር እንቅፋት የሚሆኑ አሉ። የኢትዮጵያ ጥላቶች ለኢትዮጵያ ኃይሎች መከታና አለኝታ ሊሆኑ እንደማይችሉ ሁሉም ማመንና መቀበል ይገባዋል። የዚህ አጓጉል ምርጫ ትርፉ ራሱን አታሎ ሀገርን እንደገና ማስጠቃት ነው ትርፉ። አመስ አመስ ብለን በስሜት እንዳንቀር መጨረሻችን መቆማሸሽ እንዳይሆን ድርጅት ህብረት በሚል ያቀረብነው ምክር አዳማጭ ቢኖረው ይጠቅማል። ከሺህ በላይ ግብጾች ተሰውተው ድላቸውን ግን ተቀምተዋል። ሌሎች ምሳሌዎችን ከራሳችን ጀምሮ ሞልተዋል። ይታሰብበት፣ እንደራጅበት፣ እናብር እንላለን። ሌላው አማራጭ ውድቀት ነው። ይህ መልእክት ጥሪንም አዘል ነው።
ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮው ባለም ላይ ሲወርቁ ሲነሱ መከራ ሲታየ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ፍል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬ መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሐዘን በፊትሽ ሲለካ ሆኖ ሰመመን ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልመ ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስፍሳ ብዙ ታፈራለች ሙታት ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መዝራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንድነግር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትም የሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ፈንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙዋን ጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ጅፊቴ ለከላው በመወከር ክፉ ክፉነ የናቴን መከራ እሾ ጉልጥምቱነ ያዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ አቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
የህዝብ ትግል ግቡ የወያኔን ስርዓት ማስወገድ ነው። ርዕስን በማስቀየርና ገለባን ምርት አስመስሎ ለመሸጥ ወያኔን የሚደርስበት የለም። ጮሌ፣ ዋሾ፣ ወንበዴና ዘረኛ ቡድን ነው። ህዝባዊ መንግስት ይመስረት፣ ሁሉን አቀፍ ዴሞክራሲያዊ ሽግግር ይደረግ ሲባል ጠቅላይ ሚኒስትር ልንቀይር ነው፣ የተወሰነ እስረኛ ልንፈታ ነው ወዘተ በሚል የህዝብን ጥያቄ ወደ ጎናሽ ቀንጥሮ ዋና ጥያቄ ያልሆነውን ዋና ጥያቄ ያደርጋል። በ1997 ዓመተ ምህረት የሆነውን ያስታውሷል። ዋናው ጥያቄ የተረቀውን የህዝብ ድምጽ የሚመለከት ሆኖ ሳለ የያዛቸውን እስረኞች ይፈታ ዘንድ ዋና ጥያቄ አድርገው ሁሌም ተወናባዥ ተቃዋሚዎች በመጮህ ዋናውን መሰረታዊውን ጥያቄ ረሱለት፣ አስረሳቸው። ለዚያውም የኛን እስረኞች ብቻ ልቀቅልን ብለው ያሳፈሩን። ዛሬም የተያዘው ይህ ነው። ወያኔ የወረደውን ስልጣን አልባ ጠቅላይ ሚኒስትር በሌላ ቀይራል ቀይረ በመሰረቱ ፋይዳ ቢስ ነው። ገበየው ቢሄድ ተተካ ባልቻ አይደለም፣ ሊሆንም አይችልም። አንዳንዶች ለወያኔ ያደሩ ወያኔ እነገሌን ይሹምልን ብለው መለመንም ጀምረዋል። ሀፍረት። አንድ ተቃዋሚ ነኝ ባይ ታክቴ ልፍስፍስ ደግሞ ወያኔ ስልጣን ያለው ጠቅላይ ሚኒስትር ይመድብልን ሲልም ተደምጧል። ማፈሪያ። ወያኔ እርስ በርሱ ማን ለወያኔ ያመቻል በሚል የተወገደውን መጋዣ በሌላ ቢተካው ለኢትዮጵያ ሕዝብ ምንም የሚጠቅመው የለም። ዋናው ዓላማው ለውጥ ተደርጓልና ትግሉን አቆሙ ማለት ብቻ ነው። የወያኔ ወራጁ ጠቅላይ ሚኒስትር እንደ ወያኔ ፕሬዝዳንቶች ጥላ የማይጥል እርባና ሚስ ስልጣን አልባ ሆኖ የተጫወቱበት የዘወሩትና የሾፈሩት ግለሰብ ነው። የህዝብ ፍላጎት በወያኔ ስር የወያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዲመደብለት አይደለም። የወያኔ ዘረኛና ኢዲሞክራሲያዊ ስርዓት እንዲያከትም ነው የህዝብ ፍላጎት። የኑሮ ሁኔታው ዴሞክራሲያዊ ለውጥ እንዲያገኝ ነው የህዝብ ፍላጎት። ጉልቻ ቀየራ ሳይሆን ወጥ ቤቱና ቅመማ ቅመሙ ሁሉ ይቀየር ባይ ነው የኢትዮጵያ ህዝብ። የወያኔ ስርዓትና መንገድ ለኢትዮጵያ የማይበጅ ጸረ ህዝብ አገዛዝ መሆኑ ለ27 ዓመታት ታይቷል። የሚጠገን የሚሻሻል አይደለም። ስርዓቱ የበሰበሰው እንደ አሳ ከጭንቅላቱ ነው፣ በስባሹ ወያኔ ነው። ስለዚህም የገለማውን ቡድንና አገዛዝ ይዞ ምንም ለህዝብ ሊበጅ የሚችል ለውጥ ሊመጣ አይችልም። ላለፉት 5 ዓመታት ህዝብ በሰላም ለለውጥ ታገለ። ምን አገኘ? 2 ያስቸኳይ ጊዜያዎች፣ ግድያና ስርዓት፣ ግብረስየልና ህፃናትንም ያልማረ ፍጅት፣ የቀጠለ ከይሲ ዘረኝነት፣ የብዙሃኑ መታፈን፣ የኮማንድ ፖስት ዲሞክራሲ በደም በሞት የታጀበ ምንም ለውጥ አልተገኘም። ወያኔ ባዳንንም ተማጥኖ ቀጥረኞችና ጽንፈኞችንም አስተማርቶ አሁንም ቢሆን ነገ በያዘው ዘረኛና ጨቋኝ ፖለቲካ ሊቀጥል እንጂ ለለውጥ ጊዜው አልፎበታል። በመሆኑም ማን ይመደብ ይሆን የሚለው ህዝብን የማይመለከት ከመሆኑም በላይ ምንም ለውጥን የሚያመጣ አይደለም። አማራ ወይም ኦሮሞ ጠቅላይ ሚኒስትር መመደቡ የሴትም ሆነች እስላም ዜጋ በዚህ ቦታ መሰየሙ ማንንም ለውጥ መጣ በሚል ሊያደናግር አይገባውም። ወያኔ ጨንቆታልና በከፍተኛ ደረጃ ሊያደናግር ሲያሰር ቆይቷል። ወያኔ ቢዳከምም ቢከፋፈልም አሁንም የፍጹም ስልጣን ባለቤት ነው። ይህ ነው መቀየር ያለበት። ወያኔ ስልጣን አልባ መሆን አለበት። የራሱን ተለጣፊዎችና እስከዛሬም ሆነ አሁንም አገልጋዮች በመሾሙ ስልጣን አጋራ ወይም ተወ ማለት አይደለምና የተጀመረው ትግል ሳይበርድና ሳይቋረጥ መቀጠሉ የግድ ነው። ወያኔና ጭፍሮቹ እገሌ ከገሌ ይሻላል፣ ወያኔን እኮ ይቃወማል፣ ይጋፈጣል ወዘተ በሚል ሊቀልዱብን የሚጥሩትን ሁሉ ውድቅ መሆን አለበት። የወያኔ ሰላይ የህዝብ ድርጅት መሪ ተብሎ ሲሸጥ ቧልቱን ገዝተን ጉድ ይሆን ነው ይበቃል። ከዚህ በፊት አሁን የወረደው መጋዣ ሲሾም ስልጣን ይዞ ለውጥ የሚያመጣ መስሏቸው እየጠበቅን ነው ብለው ሲመክሩት ሲማጸኑትና ለውጥም ሊኖር ይችላል ብለው ሲደናበሩ የነበሩ የተቃዋሚ ድርጅቶች መሪዎች አዋቂ ተብዬዎች አይተናልና አሁንም ያ ሁኔታ እንዳይደገም ያሰጋል። አንዱ ተቃዋሚ ተብዬ ወያኔ ረባ ጠቅላይ ሚኒስትር ሹምልን ሲል ለውጭ ጋዜጠኛ ቃለ መጠይቅ መስጠቱ አያረጋጋንም። ህዝብ ሲል የቆየው እኮ ወያኔ ጠቅላይ ሚኒስትር ሹምልን ሳይሆን መንግስታችንን ራሳችን በምርጫ በፍላጎት እንመስርት ነው። ህዝብ ነው ባለስልጣን፣ ህዝብ ነው ጠቅላይ ሚኒስትርም መንግስትም መራጭና መስራች መሆን ያለበት። ከዚህ ግብ ሳንደርስ ወያኔ ሾኬ ሊመታን ቴስታ ሊመታል ማለት ምን ይችላልን ሲጥር ይህን መደገፍና ከወዲሁ ምንም ይህ ነው የማይባል መስዋዕትነት ያልከፈሉት በተለይ ወደ ቀቢጸ ተስፋ ገብተው ወያኔ እንዳለ ሆኖ የተሻለ ሰው ይመድብልን፣ ተጨማሪ ስልጣን ያካፍለን፣ ከቅርጫው ድርሻችንን ይጨምርልን ብሎ መገኘቱ ማንም አገር ወዳድ ነኝ ለሚል አሳፋሪ አቋም ነው። ወያኔ ስልጣን ካለቀቀ ከወያኔ የዘረኛ ዘራፊ ጎራ ማን የተሻለና ለህዝብ የሚበጅ ሰው ሊመጣ ህዝባዊ መንግስት ብለን እየተዋደቅ ከዚህ ግብ ለመድረስ አቅሙም ውሳኔውም እያለን ለምንስ በወያኔ ቡትቶች ረግተን ትግል ልናቆም ይጠበቃል? ያረገውን አርጎ አበጀው ቢላችሁ ይህን ባለጊዜ ምን ትሉታላችሁ የሚባልበት ጊዜ አልፏል። ባለጊዜው ሰፊው የኢትዮጵያ ህዝብ ራሱ ብቻ ነው። ማለትም የወያኔ እህል ውሃው አልቋልና በቃህ ነው መልእክቱ እንጂ ከቶም ሌላ ሊሆን አይገባውም። ከወያኔ ጋር ከርመውና ቆሽሸው አገራችንን በያቅማቸው በድለው ዛሬ ገልበጥ ብለው ህዝባዊነን ሊሉ ሲሞክሩ ብንጠራጠራቸው ተገቢ ነው። የሚያዋጣውና መፍትሄው በሩቁ መያዝና ባልገውበት ከነበረበት የስልጣን መድረክ ማራቅ ብቻ ነው። አሊያም በሌሎች አገሮች እንዳየነው አልሸሹም ዞራሉ ይሆንና የጠላነው ስርዓት በቀጥታም በቅጅም ይቀጥልብናል። መስዋዕት በከንቱ መባላችንም አይቀርም። በትግላችን ሂደት ላይ ገና ብዙ እንቅፋት እንደሚገጥመን ግልጽና የምንጠብቀውም ነው። ጠላት የሚወረውርብንን ሁሉ መልሰን በራሱ ላይ ማፈንዳት መቻል አለብን። ጠቅላይ ሚኒስትር ቀይር አላልንም፣ ስልጣን ልቀቅ እንጂ ሊባል ይገባዋል። በዚህም ላይ በውስጥም በውጭም በተቃዋሚ ስም ጥሩን ባዮች ሁሉ አቋማቸው ከህዝብ ጎን አድርገው የሚጠበቅባቸውን ድፍረትና ጽናት አንጸባርቀው ለፍርፋሪ ሳይሆን ለህዝባዊ መንግስትና ለአንድነት ብልጽግና እንዲቆሙ ጥሪ እናደርግላቸዋለን። ሳይታገሉ የደከማቸውን ግን ከህዝብ ወኔ ተውሳችሁ ካልተቀየራችሁ ወደ ታሪክ ትቢያ እንጂ ወደ ቤተ መንግስት መግባቱ ዘበት ነው የምንላቸው ይሆናል። ምሁሮች በህዝብ ላይ የሚፈልሉበት ጊዜም አክትሟል ባይነን። እንዲያከትምም ስንታገል ቆይተናልና እንቀጥልበታለን። ለህዝብ አውቅልሃለሁ የሚሉትን ግብዞች ህዝብ በትግሉ ወደ ጎናሽ ቀንጥሮ የትግሉ ባለቤት ራሱ መሆኑን በደሙ በማረጋገጥ ላይ ነው። መራ ነው ቃኝ ነው ባዮቹ ከሞላ ጎደል የአፍ ጠላፊዎችና የትግል ገዝጋዦች መሆናቸውን ነቅቶባቸዋል። የትግሉ ባለቤት ህዝብ ነው ያልነው ሀቅ ነውና የወያኔም ሆነ የደጋፊዎቹን ጋሬጣ አስወግደን ትግላችንን እስከ ተወሰነለት ግቡ ለማድረስ ሳንወላውል መታገል አለብን። ወያኔ እገሌን ጠቅላይ ሚኒስትር ሾምኩላችሁ በሚልና ምናልባትም ለአንዳንዶች መጨመቻና አፍ መዝጊያ ሹመት በመስጠት የህዝብ ትግል እንዲቋረጥ ለማድረግ መምከሩን መናገር ነብይነትን አይጠይቅም። መውጫ የለውምና ተጠኞችና ድርባዮችን አድኑኝ ተቀበሉኝ ህዝብን አደናግሩልኝ ብሎ መማጸኑ የታየም የሚተበቀም ነው። ግን መቼም የማይሻርና የማይለወጠው ሀቅ ማንም ሆነ ማን የወያኔ ጠቅላይ ሚኒስትር የህዝብ ሳይሆን የወያኔ ነው። ቁም ነገሩ የፖለቲካ ስልጣን በሁሉም መስክ በወያኔና ተከታዮቹ እጅ ያለ መሆኑ ነው። የሰራዊቱ፣ የፖሊሱ፣ የቢሮክራሲው፣ የኢኮኖሚው ወዘተ አዛዥ ናዛዥ ዘረኛው ወያኔ መሆኑ ነው። በምርጫ ለመሸነፍማ ወያኔ በ1997 ዓ.ም ተመረጠ። ባፍቲሙ ህዝብ ደፍቶታል ነበር። እንዴት ስልጣኑን እንደያዘ ቀጠለ? የዚህ ምላሹ ዛሬም ወቅታዊ ነው። መቀየር መወገድ ያለበት ወያኔ ከነስርዓቱ ነው። ሌላው ሁሉ ንግግር ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን ተፋፍሞ ይቀጥል። ጸረ ወያኔ አንድነታችንም ይጠንክር።
I'm doing my best to get you. It's your turn, I see.